የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ምሽት ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጀምረናል።
ለዛሬ በሳምንት ውስጥ ከተሰሙት ፕሮግራሞቻችን መራርጠን ይዘንላችኋል።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ምሽቱ ያዘጋጀናቸውን ቅንብሮችም ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን።
አማዞን እና አሊባባን የመሰሉ ግዙፍ ተቋማት በየዓመቱ በቢሊዮኖች የሚቆጠሩ ገበያተኞች በይነመረብ ላይ ያለ ሸቀጦችን ደንበኞች ደጅ ድረስ ያደርሳሉ።
ባህላዊው የእጅ በእጅ ግብይት በዋናነት በሰፈነባት ኢትዮጵያ ውስጥ የበይነ መረብ ላይ ንግድን ለማስፋፋት አዲስ መርካቶ የተሰኘ አውታር ስራውን ከጀመረ ሰነባብቷል። ሀብታሙ ስዩም ከአዲስ መርካቶ ዋና ኃላፊ አብይ ስላሴ ጋር ስለ አውታሩ የእስካሁን እንቅስቃሴና የበይነ መረብ ላይ ንግድን የተመለከቱ ጉዳዮችን ተወያይቷል።
መርካቶ የአፍሪካ ትልቁ አውላላ ገበያ፣ ብዙ ሺዎች በየዕለቱ በእጅ በእጅ ግብይት የሚሳተፉበት የሞቅ አድባር ነው። የዚህን ስፍራ ስም የተዋሰው ሌላ ገበያ ግን በበይነ መረብ ላይ የሚገኝ ነው። የዚህ ግብይት አውታር መስራች የሆኑት አቶ አብይ ስላሴ እንደሚናገሩት አውታሩን መጀመር ያስፈለገው በባህላዊው ግብይት ውስጥ ያሉ ውጣ ውረዶችን ለማስቀረት ነው።
ኢትዮጵያ ውስጥ ብዙ አይነት ምርቶችን የሚያቀርቡ ንግድ ላይ የተሰማሩ ሰዎች አሉ። ለእነሱ እንዴት ነው ንግድን ፕሮዳክታቸውን ለዓለም ወይም ደግሞ ለተለያዩ ከተማ ውስጥ ላሉ ኢትዮጵያውያን ሀገር ውስጥ ላሉ ኢትዮጵያውያን ማቅረብ የሚችሉት እሱን እንዴት እናቃልላለን? ሁለተኛ ነገር በርከት ያሉ አቅራቢዎች ምርቶቻቸውን ኦንላይን በሚያደርጉበት ጊዜ ገበያተኛው ማለት የሚፈልገውን ተመልክቶ አነጻጽሮ ጥሩ ዋጋ የሚያገኝበትን ቶሎ አቅርቦት የሚመጣለትን መርጦ ለመግዛት ይችላል ማለት ነው። በዛ ሰዓት ደግሞ የሎጂስቲክስ ሲስተምን ስላለን ማለት ምርቱ እንደተገዛ ቴክ አድርገን ካለበት ቦታ ገበያተኛው ቤት ድረስ የመውሰድ የሎጂስቲክ ዴሊቨሪ ሲስተምም አለን።
የአዲስ መርካቶ ድረገጽን እያሰስኩ ነው። የዕለት ተዕለት መጠቀሚያ ሸቀጦች፣ አልባሶች፣ ኤሌክትሮኒክሶች ለሽያጭ መቅረባቸውን እያየው ነው። ሙሉ በግ ሳይቀር እንደሚሸጥ ይታየኛል። ከዋና ስራ አስኪያጁ እንደተረዳሁት ደንበኞች የፈለጉትን ሸቀጥ ካዘዙ በኋላ በዕለቱ ወይንም እስከ አምስት ቀን ድረስ ቤታቸው ድረስ ሸቀጡ እንዲደርሳቸው ይደረጋል።
ኢትዮጵያ ውስጥ ይሄ ቴክኖሎጂ መቼ መጥቶ እንገበያይበታለን ብለው በተስፋ የሚጠባበቁ ብዙ ሰዎች ነበሩ። በተለይ ደግሞ ኢትዮጵያውያን ስለሆንን የሌላ ትላልቅ እንደነ አሊባባ ወይም እንደነ አማዞን መጥቶ ሳይሆን በኢትዮጵያውያን የተሰራ ኢትዮጵያውያን የሚያቀርቡት ድርጅት ስለሆነ በሱ በጣም ደስ ብሏቸዋል።
አቶ አብይ ስላሴ በእስካሁኑ የስራ ዘመናቸው በተለይ አዳዲስ የስራ እድል መፍጠራቸው እንደሚያስደስታቸው ይናገራሉ።
ሌላው ደስ የሚለን ነገር ደግሞ ከሰዎቹ የምንሰማው የስራ ፈጠራ በሀገሪቷ ውስጥ የስራ ፈጠራን ይዘን እየመጣን ስለሆነ መንገድ ላይ ለምሳሌ የሚነዱት ድራይቨሮቻችን የገቢያቸው ሰፋ እያለ ስለመጣ እንዲሁም ደግሞ አንትርፕሪኖሪያል እንዲሆኑ የራሳቸው ድርጅት እንዲመሰርቱ አንዳንድ አሁን በአሁኑ ለምሳሌ ብናየው ለእኛ ድራይቭ ማድረግ የጀመረ አንድ ወጣት የራሴን መስሪያ ቤት ከፍቼ ድራይቨሮች የራሴን መኪና ገዝቼ ለእናንተ አብሬ ልስራ ብሎ አንትርፕሪኖሪያል እንዲሆን ስለረዳ ነው። እንደሱ አይነት ነገሮች ማየት እንወዳለን። ከእኛ መቅጠር ብቻ ሳይሆን ራሳቸው ደግሞ ሰው ቀጥረው ማሰራት እንደሚችሉ ሲረዱት እሱ በጣም እኛን የሚያረካ ንግድ ዋና ኢትዮጵያ የመጣንበት ዋነኛ ምክንያት።
በቅርቡ አዲስ አበባ ላይ እንዲከናወን ቀን በተቆረጠለት የአፍሪካ የፋይናንስ ቴክኖሎጂ ጉባኤ ላይ ሀሳባቸውን እንዲያቀርቡ ከተመረጡት መካከል አንዱ ናቸው። ይህንን እድል በመጠቀም የኤሌክትሮኒክስ ክፍያ የበይነ መረብ ላይ ንግድን ለማቀላጠፍ ስላለው እርባና ለማስረዳት እንደተዘጋጁ አጋርተውኛል።
በአሁኑ ሰዓት ትንሽ ኢትዮጵያ ውስጥ መታገዝ ያለበት ሴክተር ኢፔመንት ሲስተም ነው። እሱ ላይ ተሳትፈን አዲስ መርካቶ የፊንቴክን ቴክኖሎጂ ከህዝብ ጋር መገናኘት የሚችል መገልገያ መሳሪያ ነው ብለን የምናስበው በኢንተርኔት መከፈል የሚችለው እንደ አዲስ መርካቶ ያሉ ድርጅቶች እኛ መሀል ላይ ያለን ተቋም ስለሆንን በተገልጋዩና በቴክኖሎጂ መካከል ያለን ድርጅት ስለሆንን ያንን እንዴት አድርገን ማሳተፍ እንችላለን። በአሁኑ ወቅት የኔፔ የሚባል የፋይናንሻል ቴክኖሎጂ ድርጅት አለ ኢትዮጵያ ውስጥ። የእነሱን ያከፋፈል ስልት ይዘን እኛ ቀርበናል። እዛ ላይ ነው ዋናው ሀሳብ ይዘን ለመቅረብ ያሰብነው።
ከጎረቤት ሀገራት ጋር ሲነጻጸር የበይነ መረብ ላይ የንግድ ዘርፍ ኢትዮጵያ ውስጥ ገና በጅምር ላይ እንደሚገኝ የሚያነሱት አቶ አበይ ስላሴ የአዲስ መርካቶ ህልም በመላው ዓለም ላይ ገናና የሆኑትን አውታሮች ፈለግ በመከተል የዓለም አቀፍ የዲፕሎማሲ መናገሻ ከሆኑት ሀገራት መካከል አንዱ የሆነችው ኢትዮጵያን ከዘመኑ የግብይት መንፈስ ጋር ማቀራረብ እንደሆነ ነግረውኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ጽዮን ግርማና አይደን ገረመው እያስተናገድናችሁ እናመሻለን።
ተከታዩ ዘገባ ባንቺ የተሰናዳ ነው። ፍሮዌኒ መብራቱ ኢትዮጵያውያን ሴቶች ወርሃዊ የተፈጥሮ ጸጋቸውን በክብር እንዲቀበሉ ለማገዝ ተመልሶ በጥቅም ላይ መዋል የሚችል የሴቶችን የንጽህና መጠበቂያ ሰርታ እያከፋፈለች ትገኛለች። በዚሁ ስራዋ ደግሞ የ2019 ዓ.ም የሲኤንኤን ጀግኖች የህዝብ በምርጫ ላይ ምርጥ 10 ውስጥ ገብታ ቶፕ 10 ማለት ነው የተወዳደረች ትገኛለች። ስለ ስራዋና ስለ ውድድሩ ነው ያነጋገርሻት። እስቲ አድማጮች የኤደንን ዘገባ አብረን እንስማ።
ኢትዮጵያዊቷ ፍሬዌኒ መብራቱ የዘንድሮ የ2019 ዓ.ም ምርጥ 10 ሲኤንኤን ጀግኖች መካከል ገብታለች። በዚህ ትልቅ ዓለም አቀፍ ውቅና ያለው ውድድር ላይ ከምርጦቹ 10 ውስጥ ለመካተት የበቃችው በኢትዮጵያ ያሉ ሴቶች የተፈጥሮ ወርሃዊ ጸጋቸውን በክብር እንዲቀበሉ በማበርከት ላይ ላለችው አስተዋጽኦ ነው። ፍሬኒ በገጠሪቱ ኢትዮጵያ ላሉ ሴቶች በድጋሚ መጠቀም የሚችሉት የንጽህና መጠበቂያ እያመረተች ከ300,000 በላይ ለሚሆኑ ሴቶች አከፋፍላለች። በልጅነቷ ወርሃዊ ጸጋዋን ተከትሎ የነበራትን ስሜት እንዴት አስታውሳለች?
እኔ ቤተሰቦቼ ትንሿ ነኝ፣ ሁሉም ከኔ በላይ ናቸው ሴቶች ማለት ነው። ለወር አበባ ጉዳይ ምንም ሳላውቅ ነው ያለ። ይህንን ሲባል እንግዲህ ከምጨርስ ድረስ ሀይ ስኩል ማንም የማናግረው አልነበረኝም። ከዛም አልፎ ያው ስንሸማቀቅ የሞዴሲን ጉዳይ ሳናውቅ ያደጉ ይህ ሁሉ በጣም ይጸጽተኛል እስካሁን ድረስ እና እንዴት ብሎ ይሄ ችግር ነው የሚፈታው የሚልን ነገር አእምሮ ላይ ተቀርጸዋል። በጣም አሰቃቂ የሆነ ጊዜ ነበረ ለእኔ እንደ ማንኛውም ሴት ማለት ነው። ከዛም ወደ አሜሪካን ስመጣ ሱፐር ማርኬት ሄደሽ የሞዴስ ምርጫዎች ስታይ በጣም ባናቆት እና እንዴት እድለኛ ነኝ የሚለውን ጊዜ ነበረ ለኔ። በዛ ሰዓት ግን በሚሊዮኖች የሚቆጠሩ የገጠር ህዝብ ሴቶቻችን እንዴት ብላ ነው ይህንን ምርጫ የምታገኘው የሚለውን ነው በዛ ሰዓት እኔ ጭንቅላቴ ላይ ማሰብ የጀመረው ማለት ነው። እንግዲህ በየወሩም ሲመጣ እንግዲህ ማስታወሴም አልቀረም። ስለዚህ በዚህ ነው ተገፋፍቼ ይህንን ነገር መቀረፋለን።
በውጭ ሀገር ቆይታ ኬሚካል ኢንጂነሪንግ ያጠናችው ፍሬዌኒ ከአመታት ቆይታ በኋላ ወዳደገችበት ቀዬ ተመልሳ ሴቶችን ስለ ወር አበባ ለማናገር ስትሞክር አሁንም ድረስ በእፍረት መሸሻቸው መፍትሄ ወደ መሻቱ በቆራጥነት እንድትገባበት ገፋፍቷታል።
ወደ ሀገራችን ስንመለስ ሲል አሁንም ማወቅ የምፈልገው ግን ሴቶች እንዴት ይሆን ላይፋቸው የሚለውን በጉጉት ትጠብቅ ነበረ። ተቀይሮ ይሆናል ወይ እያልኩ መጠየቅ ስጀምር ለሴቶች በጣም በመሰቀቀን ምንድን ነው ፊታቸውን እያዞሩ ለምንድን ነው ይህንን ጥያቄ የምትጠይቅን የሚለውን ነገር ነበር። ለካ ምንም ነገር እንዳልተቀየረ ተገነዘብኩኝ ማለት ነው። እና አሜ ያሳቀቀኝ ግን በገጠር አካባቢ ሄጄ ምንድን ነው የምትጠቀሙት ምስ አንድ ሴት ጠይቃት በሚገርም ሁኔታ ጉድጓድ ቆፍረን ቁጭ እንላል። እንዴት እንደ ቧንቧ የሚፈስ ሲከፈት ሲዘጋ አይደለም። ስለዚህ በጣም አሳቀቀኝ እና በዛ ሰዓት ስምን ታዲያ ምን ማድረግ ነው ያለብን? አንድ ነገር መሰራት አለበት እንጂ እንዴት ሴቶች ልጆች እንደዚህ እያሉ መኖር ይችላሉ? ማሰብ ጀመርኩኝ ማለት ነው። ወደ 98% ሴቶች ልጆቻችን ምንም አይነት የሞዴስ ጥቅም የማያውቁ ፓንቴን የማያውቁ ህዝብ ነው ያለን። እንዴት ነው እንደ ሴት ልጅ ያለ ሞዴስ መኖር የምትችል የሚለውን መቀረፍ አለበት። በቃ በፈረንጅ ከ2005 ጀምሬ ስራ ጀመርኩኝ። ባየሁት በሰለጠነው ዓለም አሁን የአካባቢን ብክለትን በጣም የሚያስቸግረው ያለ ሞዴስ። ስለዚህ እኔም ማስበው ያለሁትም ታጥቄ ተመልሶ ጥቅም ላይ የሚውል ነገር ግን ለሴቷ በቃ ሳትሸማቀቅ ተተሰብኝ ወይም እንዲሆንብኝ ብላ የማትሸማቀቅበት ምርት ማምረት አለብኝ። ገንዘብ ቆጣቢ መሆን አለበት። ከባቢን ብክለት የሚቀንስ መሆን አለበት። ስለዚህ ይህንን የፈጠራ ሞዴል ሰርቼ በሳይንስና ቴክኖሎጂ ፓተንት አግኝቼ የጀመርኩት ማለት ነው።
ማርያም ሰባ ስትል የሰየመችው ድርጅት ከሌሎች መንግስታዊ ካልሆኑ ግብረሰናይ ድርጅቶች ጋር በመተባበር እነዚህም በድጋሚ በጥቅም ላይ መዋል የሚችሉ የንጽህና መጠበቂያዎችን ለትምህርት ቤቶች በነጻ በማከፋፈል እያገዛት ነው። ከዚህም በተጨማሪ በሴቶች ወርሃዊ ጸጋ ላይ የአስተሳሰብና የባህሪ ለውጥ ለማምጣት በ9 ቋንቋዎች የተተረጎመ የማስተማሪያ መጽሐፍትን ማዘጋጀት ያከፋፍላሉ።
የግንዛቤ ችግር ትልቅ ነው። በመጀመሪያ ጊዜ ዲግኒቲ ፒሪየድ የሚባል ኦርጋናይዜሽን ተመስርቶ ከ5 ዓመት በፊት ስራ አብረው በሪሰርች ደግሞ ታግዞ ማለት ነው በ9 የተለያዩ ሀገራት አንቋጭ ተተርጉሞ እና በማስተማር ይሄ የተፈጥሮ ጸጋ የሆነ በየወሩ የሚመጣ ለዚህም ነው የሴቶች ልጆች እና ወንዶችን የሚለየን አንዱ ቀንዱ ነገር ይሄ ነው። እኛም የምንፈጠረው እሱ ስላለ ነው። ስለዚህ ይህንን ሲመጣ ሁሉም ባት ይሁን ወንድም ይሁን ይህንን አውቆ እንደ ነውር ሳይሆን በመሰረታዊ ነገር በቃ ተፈጥሮ ነው ማለት። ስለዚህ እንደዚህ ብለን ነው የምናስተምራቸው። ከ300 ሺህ የሚሆኑ ሴቶች ልጆች ተጠቃሚ አድርጓል። እንኳ ሴት ምን ትለኛለች? ነጭ ልብሳችን ልናደርግ አረግሽን ያለመሸማቀቅ። ይሄ ማለት የደስታ ቀን ሆነ፣ ከሀዘን ወደ ደስታ የሆነበት ጊዜ ሆነ። ስለዚህ ይህንን ሲሉሽ ታዲያ ምን ያህል ደስታና ምን ያህል ችግራቸውን እንደተቀረፈ ነው የሚያሳይ። እንግዲህ ይህንን ቶፕቴን ወይም 10 ላይ ደረጃ የደረስ ነው ትልቅ ፋይዳ አለው። አሁን የምጠይቀው ለኢትዮጵያኖች ለመላው ዓለም ሕዝብ የተዘጋጀው የሲኤንኤን ሂሮ ቶፕቴን አንደኛው ለመሆን የህዝብ ድጋፍ ስለሚያስፈልግ በcnnheroes.com የሄዳችሁ ድምጻችሁን እንድትለግሱልን በትህትና እንጠይቃለን። ይሄ ማለት ደግሞ ለሀገራችን ገጽታ ይሁን ለአፍሪካውያን ትልቅ ፋይዳ ስላለው የችግሩም ዋናው የሆነውን የሴቶች ጉዳይ በሀገራችን መቅረፍ የተቻለች ሀገር ተብሎ አሸራችንን እንድናሰፍን ድምጻችን ብትሰጡኝ በትህትና እጠይቃለሁ።
ግዙፉ የአሜሪካ የሚዲያ ተቋም ሲኤንኤን የሚያዘጋጀው የሲኤንኤን ጀግኖች ከተጀመረ ዘንድሮ 13ኛ ዓመቱ ሲሆን እስከ $100,000 የሚያስገኝ ሽልማት አለው። አሸናፊዎቹ በሲኤንኤን ግድረ ገጽ ላይ በሚደረግ የህዝብ ምርጫ የሚመረጡ ይሆናሉ። ምርጫው እስከ ህዳር 23 2012 ዓ.ም ለህዝብ ክፍት ይሆናል። አሸናፊዎቹም ህዳር 28 2012 ምሽት ላይ ይፋ ይደረጋሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደን እናመሰግናለን። እኛም ደግሞ ተከታትለን ውጤቱን በድረገጻችንም በሪዩናችንም ላይ ይዘን እንመለሳለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ እየደረሰ ያለው ጋቢና ቪኦኤ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር አቶ ገዱ አንዳርጋቸውና ልዑካናቸው ከሰሞኑ የህዳሴውን ግድብ በተመለከተ በአሜሪካ የገንዘብ መስሪያ ቤት ጋባዥነት በተጠራው ውይይት ላይ ተሳትፈዋል። የውይይቱን ይዘት በተመለከተ በትላንትናው ዕለት ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ ጋዜጣዊ መግለጫ ተሰጥቷል። የጋዜጣዊ መግለጫውን አንዳንድ ነጥቦች ሀብታሙ ስዩም ያጋራናል።
በዋሽንግተን ዲሲ አቆጣጠር እኩለ ቀን አካባቢ በተጠራው በዚህ ጋዜጣዊ መግለጫ ላይ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው፣ የውሃና መስኖ ልማት ሚኒስትር ዶክተር ስለሺ በቀለ እንዲሁም በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ተገኝተዋል። ከፍተኛ ባለስልጣናቱ ከሰሞኑ የታላቁ ህዳሴ ግድብን በተመለከተ ለመነጋገር ወደ ዩናይትድ ስቴትስ የመጡበት ሂደት በውጭ ጉዳይ ሚኒስትር ገዱ አንዳርጋቸው አማካኝነት አስረድተዋል።
ዩናይትድ ስቴትስ ኦፍ አሜሪካ የመጣ ነው በአሜሪካ መንግስት ጥሪ አድርጎልን ነው። የአባይን ግድብ በተመለከተ የነሱትን ሀሳቦች መሰረት በማድረግ እዚህ ተገኝተን የሶስቱም ሀገሮች ማለትም የኢትዮጵያ፣ የግብጽና የሱዳን የውጭ ጉዳይ ሚኒስትሮች፣ የውሃ ሚኒስትሮች እና የሚመለከታቸው አካላት በተገኘንበት ያለውን ሁኔታ እንድናስረዳና በዛ ላይ ተመስርቶ ደግሞ በዚህ ቀደም ተጀምሮ በተለያየ መንገድ እየተጓተተ የነበረው ውይይት እንዲፋጠን ለማድረግ የአሜሪካ መንግስት በተለይም ደግሞ የገንዘብ ሚኒስትር ወይም ሴክሬታሪ ኦፍ ትሬዥሪ እሳቸው ናቸው እና የወርልድ ባንክ ፕሬዚዳንትም በስብሰባው ተገኝተው በውይይቶች አድርገን በዚህ መሰረት የተቋረጠውን ማለት የተጓተተውን የድርድር ሂደት እንድናስቀጥል በሚያደርግ መንገድ ነው ስብሰባው የተጠራው።
አቶ ገዱ የአሁኑ ውይይት እርባና ያሏቸውን ነጥቦችም አጋርተዋል።
ትልቁ ያገኘነው ውጤት በዚህ ውይይት አንደኛ ኢትዮጵያ በአባይ ግድብ ላይ ማለት በታላቁ የኢትዮጵያ ህዳሴ ግድብ ላይ ያላት አመለካከት ይሄ ሁሉንም ተጠቃሚ በሚሆን መንገድ ማንንም አገር መጉዳት አላማ የሌላት መሆኑን ነገር ግን ግድቡን የኢትዮጵያን ህዝብ ከድህነት ለማውጣት እና ልማትን ለማፋጠን ታስቦ የተገነባ መሆኑን ይሄ ደግሞ ማንኛውም የሚያስከትለው ከባድ ተጽዕኖ ካለ ያንን በድርድር በምክክር መፍታት የምንችልበት አቅጣጫ እዚህ ቀደም የተቀመጠ መሆኑና በዛ መሰረት ለመሄድ ዝግጁ መሆናችንን የገለጽንበትና ማብራሪያ የሰጠንበት፣ በሁለተኛ ደረጃ እየተጓተተ የነበረው የቴክኒካል የባለሙያዎች ውይይት ድርድር እንደገና እንዲቀጥል መደረጉ እንደ ውጤት የሚታይ ነው።
ከስራ ለመልቀቅ እየተሰናዱ ነው ተብሎ የመወራቱ ነገር ለእርሳቸውም አዲስ ዜና መሆኑን የተናገሩት የውሃና መስኖ ልማት ሚኒስትር ዶክተር ስለሺ በቀለ በበኩላቸው ከነባር ውይይቶች፣ ከአሁኑ ንግግርና ከመጪው ዘመን እቅዶች ጋር የተያያዙ ዝርዝር ጥያቄዎች ላይ መልስ ሰጥተዋል። ለተወሰኑ ጥያቄዎች የሰጧቸውን መልሶች እንስማ።
መርሆች ስምምነት ያስሩ ነጥቦች እንደ ጭማቂ ሳይሆኑ ከመርሆች ስምምነት አምስተኛውና አስረኛው ናቸው እዚህ ላይ በአሁኑ ጎልተው የወጡት የጋራ አጠቃቀም የመሳሰሉትና ይሄ ድርድር ሄዶ ሄዶ መጨረሻው ባይቋጭ በዛ በአስረኛው አርቲክል የተቀመጠውን ወይም አስረኛው አንቀጽ ላይ ያለውን ጉዳይ መጠቀም ማለት ነው። ስለዚህ ይሄ ታስቦበት የተቀመጠ ነገር ስለሆነ ችግር ያለው አይደለም ማለት ነው። ነጩ ቤተ መንግስት ውስጥ ምን አላችሁ? ክቡር አቶ ገዱ በስፋት ተናግሮታል። ሶስታችንንም መጀመሪያ እንደ መረጃ ያላቸው በተገቢ ሁኔታ ለማጥራት እድል ሰጥቶናል ለክቡር ፕሬዚዳንቱ። በኋላም ደግሞ ረጅም ሰዓት በወሰደው ውይይትም ኢትዮጵያ በተገቢ ሁኔታ ተዘጋጅቶ ተጽፎ የቀረበ ማስረጃዎችን አቅርባለች። በተለይ ሱዳን ብዙ ሰው ሱዳንን በጥርጣሬ ይመለከታል። ነገር ግን በግልጽ ያየ ነው ግድቡ የእነሱም ግድብ እንደሆነ አስረግጠው የተናገሩበት፣ በተለይም ውሃው በደንብ በሪዘርቫር ውስጥ ላይ ተይዞ አመቱ ሙሉ ፍሰቱ እንደውም የጠቀሱት ሱዳን የምታገኘው ዝናብ በአመት ውስጥ 3 ወር ብቻ ነው፣ ያንን ሁሉ የወንዝ ውሃ ደግሞ ለመያዝ በቂ ሪዘርቫር እንደሌላቸውና ይሄ ትልቅ ግድብ ከላይ በሚቀመጥበት ጊዜ በበቂ ሁኔታ ውሃውን አመቱ ሙሉ ጥሩ ፍሰት እንዲኖረው ስለሚያደርግ መስኖ መጠቀም ያስችለናል፣ ሁለተኛ የጎርፍ ጉዳዩን ይከላከልናል፣ ሶስተኛ በአጠቃላይ ኤሌክትሪክሲቲ በዚህ የሚመነጨው ኤሌክትሪክሲቲም ኢትዮጵያ ውስጥ ቢመነጭም ለእኛም ደግሞ ዋጋው ዝቅተኛ የሆነ ኤሌክትሪክሲቲ እንድናገኝ ከእኛም ባሻገር ሌሎች ጎረቤቶችም እንዲያገኙ ይጠቅማል። ቀጥታ የተጠየቁት ጥያቄ በመሆኑ በዚህ መልክ አብራርተውታል እና ይሄ እጅግ በጣም ጥሩ ስለ ግድቡ ያላቸውን ግድቡ እኛ ረጅም ጊዜ ስንለው የነበረው ለታችኛው ተፋሰስ ሀገሮች ከፍተኛ ጥቅም ያመጣል የሚለውን ሁሉ በመያዝ የተብራራ በመሆኑ ትልቅ ምልከታ ነው። ይህም ደግሞ እዚህ ለሚመጥተው የነበሩ የተሳሳቱ ኢንፎርሜሽኖች በተገቢ ሁኔታ እንዲረዱት ረድቷል።
የአሁኑ ንግግር የቀደሙ ውይይቶች የተደነቃቀፉበትን ምክንያት መረዳት እንዳስቻለ ያነሱት አምባሳደር ፍጹም አረጋ በበኩላቸው ውይይቱ ከፖለቲካ ይልቅ ቴክኒካዊ መሆኑ እንደታየበት አስረድተዋል።
ችግሩ የት ጋር እንደነበረ በተለይ ግብጽ በውይይቱ ፖለቲካዊ እንጂ ቴክኒካዊ ይዘት የለውም በሚል ያነሱት የነበረው ሀሳብ ይሄ ጉዳይ ቴክኒካዊ መሆኑ የተረጋገጠበትና ወደ ቴክኒክ የተመለሰበት እንደውም ታስታውሱ ከሆነ ክቡር ጠቅላይ ሚኒስትር እንዲሁም የግብፁ ፕሬዚዳንት አልሲሲ በጋራ ሆነው ባለፈው ወር መጨረሻ ላይ የአፍሪካ ራሻ መድረክ ላይ በጎንዮሽ ተገናኝተው የተነጋገሩት አንዱ ሀሳብ ወደ ቴክኒክ እንዲሄድ የሚል ነበር። ግን ይሄ የአሜሪካ የገንዘብ ሚኒስትር ጥሪ አስቀድሞ የተካሄደ ስለነበረ ግብጽንም ሱዳንንም ጨምሮ እነዚህ ሁለቱ መሪዎች የተነጋገሩትን የሚያስረግጥ ነው።
ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በመቀጠል እዚሁ አሜሪካ ያለ ከትውልደ ኢትዮጵያን ወላጆች የተወለደው የ32 ዓመቱ የህግ ባለሙያ ግርማይ ዛሃይ ላይ በሲያትል የኪንግ ካውንቲ ዞን ምርጫ ከሰሞኑ አሸንፏል። አሁን ለደረሰበት ከፍተኛ ማዕረግ የበቃውም እናቱ በከፈለችው መስዋዕትነት መሆኑንም በመግለጽ አመስግኗቸዋል። ሁለት ስራ እየሰራው ያሳደግኩት ልጄ እዚህ በመድረሱ ደስታዬ ወደር የለውም ይላሉ ወላጅ እናቱ ወይዘሮ አበባ አናጋው። እስቲ ጽዮን ግርማ ዝርዝሩ አላት።
ግርማይ ወላጆቹ ከኢትዮጵያ ተሰደው ሱዳን ይኖሩ ስለነበር እርሱና ታናሽ ወንድሙ የተወለዱት እዚያው ነው። ታሪኩን እንደነገረን የአራት ዓመት ልጅ ያለ እርሱና ቤተሰቦቹ ከሱዳን ወደ ሲያትል ሄዱ። ሶስተኛ ሴት ልጅ ተወለደች። ግን ደግሞ አባትና እናቱ ብዙም አብረው ሊዘልቁ ባለመቻላቸው ተፋቱ። እናቱ ብቻዋን አሳደገቻቸው። ግርማይ ጎበዝ ተማሪ ነበር። ትምህርቱን እንዳጠናቀቀም የመጀመሪያ ስራውን ለመስራት ከሲያትል ወደ ዋሽንግተን ዲሲ አቀና። ከአስር ዓመታት በፊት ማለት ነው። በዛ በነበረ ቆይታው ለምርጫ መወዳደር እንዳለበት ያስብ እንደነበረ ይናገራል።
በዛ ሰዓት ከምክር ቤት አባላት ጋር ሰራ ነበረ። በአገሪቱ ውስጥ ያሉ የተለያዩ ማህበረሰቦች ለመኖር የሚያደርጉትን ትግል ለማሳየት ሞክር ነበረ። እናም ዝቅተኛ ገቢ ያላቸውን ቤተሰቦች የሚያግዝ ሕግ እንዲወጣ ግፊት አድርጌያለሁ። ነገር ግን ይሄ ጉዳይ በሚገባ መግፋትና ውጤት ማምጣት እንዲቻል ከእንደዚህ አይነት ቤተሰብ የወጣ ሰው መወዳደር እንዳለበት ይሰማኝ ነበረ።
ግርማይ በሕግ ተመርቆ ኒውዮርክና ሲያትል በሚገኙ የሕግ ቢሮዎች ውስጥ ለአምስት ዓመታት የሕግ ባለሙያ ሆኖ ሰርቷል። የበጎ አድራጎት ድርጅት ከሌሎች ሰዎች ጋር በመሆን አቋቁሞም የሁለተኛ ደረጃ ተማሪዎች ክህሎቶቻቸውን ለማሳደግ የሚረዳቸው ስልጠናን ይሰጡ ነበር። ተማሪ ያለ የልምምድ ስራውን የሰራው በዋይት ሀውስ ለኦባማ አስተዳደር እንደሆነም ነግሮናል። በአጠቃላይ ዝቅተኛ ገቢ የሚያገኙ ሰዎች ያለባቸውን የኑሮ ውጣ ውረድ ከልጅነቱ ጀምሮ በማየቱ የመወዳደር ፍላጎቱ እንደገፋበት ይገልጻል።
እኔ ከሶስት ልጆች አንዱ ነው። እናቴ ብርቱ ሰው ናት። ብቻዋን ያሳደገችኝ የነርሶች ረዳት ነበረች። ብዙ ሰዓታት ትሰራ የነበረ ቢሆንም እንደ ቤት ክራይና የሕክምና ውጪን የመሳሰሉ መሠረታዊ ወጪዎችን በበቂ ሁኔታ ለመሸፈን የሚያበቃ ክፍያ አታገኝም። ኮሌጅ ጨርሼ ስመለስ የማውቃቸው ብዙ ሰዎች በሙሉ በጣም ለፍተውና ጠንክረው ይሰራሉ፣ ግን ደግሞ ሲያትል ውስጥ ያለውን ኑሮ መቋቋም ያቅታቸዋል። እናም በዚህ ምክንያት መኖሪያ ቤታቸውን ለማጣትና ከተማዋን ለቀው ለመውጣት ይገደዳሉ። ይሄ ደግሞ ትክክል እንዳልሆነ ይሰማኝ ነበረ። ስለዚህም በአካባቢ ያለው ማህበረሰብ መሠረታዊ ፍላጎቶቹን እንዲሟሉለት ለማስቻልና ለማገዝ ለምክር ቤቱ መቀመጫ ለመወዳደር ወሰንኩ።
ውድድሩ ቀላል እንዳልነበር የሚናገረው ግርማይ ብዙ ሰዎችን ማግኘት፣ በጣም ብዙ በሮችን ማንኳኳት፣ በጣም ብዙ ሺህ ዶላሮችን ማውጣትና ሰዎችን ማሳመን ይጠይቅ ነበር። ነገር ግን በሚገባ ውክልና ያላገኙ የጥቁርና የወጣት ዝቅተኛ ማህበረሰብ ክፍሎች ጉዳይ በመሆኑ ማህበራዊ ሚዲያውን በአግባቡ በመጠቀም በየቀኑ የሚሆነውንም የሚቀሰቀሰውንም ነገር በዓይናቸው እንዲያው በማድረግ ለውጤት መብቃቱን ይገልጻል። ለዚህም በምርጫ ቀስቀሳው አብረውት ከጎኑ የነበሩትን የቡድኑን አባላት እጅግ ያመሰግናል። ግርማይ የተወዳደረበት ተፎካካሪ የነበረው የ1960ዎቹ የሰብአዊ መብት አቀንቃኝ የፖለቲካ ልምድ ያለው የ74 ዓመቱ ላሪ ጎሴት ሲሆን ግርማይ ለመወዳደር ዝግጅት ሲያደርግ ጎሴት ጡረታ የሚወጣ መስሎት እንደነበር ይገልጻል። ይህን ሰው በጣም የሚያከብረው መሆኑን በመግለጽም ከዚህ በኋላም እርሱ ይቆምላቸው የነበሩ የመብት ጉዳዮችን በማስቀጠል ራዕዩን አሳካለሁ ብሏል። ግርማይ አሁን ለደረሰበት ደረጃ እናቱ የከፈለችውን መስዋዕትነት ያደንቃል።
Our parents' generation, they come to a country where they don't speak the language. A lot of them don't have the same educational access.
ታውቂያለሽ፣ ወላጆቻችን እዚህ ሀገር በመጡበት ጊዜ የቋንቋ ችግር ነበረባቸው። ብዙዎቹ ተመሳሳይ የትምህርት እድል ስላልነበራቸው ስራ ለማግኘት ይቸገሩ ነበረ። በዛ ላይ ደግሞ የእኛ ትውልድ የተሻለ ቦታ ለመድረስ በጣም ይለፋ ነበረ እና የእናቴም ሕይወት እንዲህ ከባድ ነበረ። እርሷ ያላገኘችውን እድል እኛ እንድናገኝና ስኬታማ እንድንሆን ለማድረግ በጣም ብዙ ለፍታለች። ምርጫውን ያሸነፍኩ ዕለት ማታ በነበረው ዝግጅት ይህንን ልፋቷን ጠቅሼ ሳመሰግናት በጣም ታለቅስ ነበር። ይሄ ሆኖ ባንቺ ነው አልኳት። በጣም ደስተኛም ነበረች። ያ ሰዓት ለኔም በጣም ደስ የሚል ነበር።
እናቱ ወይዘሮ አበባ አናጋው ልጆቿን ሁለት ስራ እየሰራች ብታሳድጋቸውም ባሳዩት ውጤት ግን ፈጣሪዋን እንደምታመሰግን ትናገራለች። ግርማይ ግን ከሶስቱም የተለየ ልጅ ነበር ትላለች።
የተባረኩ ልጆች ናቸው። በቃ እኔን እንደ እናት ሳይሆን በቃ እነሱን ለወላጅ እኔን እንደ እንትን በቃ ቴከር ሲያርጉኝ አታምኝም። ሁለት ስራ ሰርቼ መጥቼ ቤት አንዳንዴ ግርማይ እግሬን ሁላ ያጥረኛል። ተጎንብሶ እንደ ሀገራችን ልጅ ማሚ ብለስሚ ብለስሚ መርቅኝ ይለኛል። በቃ ሆድሽን የሚበላሽ ነገር በቃ ማይጋድ ይሄ ልጅ ምን አባቱ አንተ እንደምታድግሁን ምን አባ ነው እንደዛ ምታሉ። በቃ በቃ ሆዴን ይበለኛል። በቃ እንደዚህ ሳይሆን ይሄ ልጅ ምን ሆነ? አንተ አታድግም መሰል ምን ሆንክ እንደዚህ ምትሆን ነው ብለው በቃ
በፊንላንድ ሄልሲንኪ ዋነኛ የሆነውን የፈረስ ዝላይ ትርኢት አዘጋጆች የፈረስ ኃይል የሚለውን ሀረግ በሌላ መንገድ እየተረጎሙት ነው። በመቶዎች ከሚቆጠሩ ፈረሶች የተገኘን በመቶ ቶኖች የሚመዝን ፍግ ወደ ኤሌክትሪክ ኃይልም እየቀየሩት ነው። ይህ የታዳሽ ኃይል መርሃ ግብር በአመታዊው ትርኢት ዙሪያ እያደገ መጥቶ በአሁኑ ሰዓት ትርኢቱ የሚያስፈልገውን ኃይል ከማሟላት አልፎ በአቅራቢያው የሚገኙ ቤቶችን ሳይቀር ያሞቃል። የጂም ራንደልን ዘገባ ሀብታሙ ስዩም ያስደምጠናል።
ዓለም አቀፉ የፈረስ ስፖርት ፌዴሬሽን የዓለም ዋንጫ አስተባባሪዎች ከተወዳዳሪ ፈረሶች የሚገኘውን ፍግ፣ የመወዳደሪያ ስፍራው የሚያስፈልገውን የኤሌክትሪክ ኃይል እንዲሁም ለአካባቢው ቤቶች የሚሆን ሙቀት መፍጠሪያነት እየለወጡት ነው። ዓለም አቀፉ የፈረስ ስፖርት ፌዴሬሽን ስፖርታዊ ክንውኖች ዘላቂነት ያላቸውን ኃይል ተኮር መርሃ ግብሮች እንዴት ማገዝ እንደሚችል ያሳየ ነው ተብሎለታል። ቶም ጎርደን የሄልሲንኪ ዓለም አቀፍ የፈረስ ትርኢት ዳይሬክተር ናቸው። ጽዱ የሆነች ዓለም ለመፍጠር አንዳች ነገር የማድረግ ራዕዩ ነበረን። እንዴት መጀመር እንዳለብን ግን ፍንጩ የለንም። ሆኖም ደጋፊዎችና አጋሮችን ማፈላለግ ጀመርን። ፎርተም የተሰኘው ዓለም አቀፍ የኃይል ኩባንያ ሰዎች ፍግን ልንጠቀም የምንችልበትን ብልሃት አመጡ ነው ያሉት። የፈረስ ፍግ ወይም ጽዳጅ የሄልሲንኪ ዓለም አቀፍ የፈረስ ትርኢት ማሳያን ኃይል ለመስጠት በ2017 የጎረጎሰውያኑ ዘመን አገልግሏል። በቀጣይ ዓመት መርሃ ግብሩ አድጎ ከ235 ፈረሶች የተገኘውን 112 ቶን ፍግ 168 ሜጋዋት ኃይል ማመንጫነት ውሏል። ይህ ኃይል ለአራት ቀናት ውድድሩ የሚያስፈልገውን ኃይል ከመሸፈን በተጨማሪ በሄልሲንኪ የሚገኙ 26 ትናንሽ ቤቶች የሚያስፈልጋቸውን የአንድ ወር ሙቀት የሚሰጥም ነው። ኢማኪስ ፊንላንዳዊት የፈረስ ወዳጅ ናት። የሆነ ነገር ሊደረግ ይገባል። እየተፈጠረ ያለው የነዳጅ ዘይትና የጋዝ ብክለት መልካም ነገር አይደለም። ከፈረሶች የኤሌክትሪክ ኃይል ለማግኘት መቻላችን በእውነቱ ድንቅ ነገር ነው ያለችው ኢማ። ዋነኛው ፍግን ወደ ኤሌክትሪክ ኃይል ቀያሪ ተቋም ፎርተም ያርቨንፓ ይሰኛል። 1250 ለሚሆኑ የአካባቢው ደንበኞች የማሞቂያ ኃይል ይሰጣል። ውድድሩ በሚከናወንበት ጊዜ ኩባንያው ከ200 በላይ ለሆኑ ፈረሶች የሚያርፉበት እንጨት ፍቅፋቂ ወይም ፉርሽካ መደላደል አቅርቧል። የፍግና ፉርሽካው ድብልቅ ወደ ኃይል ማመንጫው እንዲገባ ይደረግና የኃይል ማመንጨት ሥራው ይጀምራል። በዘንድሮ ስፖርታዊ ክንውን ወቅት 135 ቶን የፍግና ፉርሽካ ድብልቅ ይገኛል ተብሎ ይጠበቃል።
አድማጮች ፕሮግራማችንን ጨርሰን እዚህ ላይ ልንሰናበታችሁ ነው። ከሙዚቃው ጋር ጥለናችሁ ነው የምንሄደው። ስናስተናግዳችሁ ያመሸነው ኤደን ገረመውና ጽዮን ግርማ ነበርን። ዝግጅታችን በማቀናበር ደግሞ ሞክቢል ያቤሮ አብሮን ነበረ። መልካም ምሽት።